ሐሳቦቼን ለማጠናቀቅ ሞክራለሁ በተመደበልኝ ሰዓት። ዮሐንስ ወንጌል ምዕራፍ 15 እናወጣና እዛ ጋር ያለውን እግዚአብሔርን ቃል እናነባለን። እኔ አዲሱ መደበኛ ትርጉም ነው ያስኩት። እናንተ ምናልባት የ54ቱን ትርጉም ከያዛችሁ እንግዲህ ትከተሉኛላችሁ። 8 ቁጥሮችን እናነባለን። የመጀመሪያዎቹን 8 ቁጥሮች ከዮሐንስ ወንጌል ምዕራፍ 15 እናነባለን። እግዚአብሔር ቃል እንደዚህ ይላል፣ እውነተኛው የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል፣ ፍሬ የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። ከነገርኋችሁ ቃል የተነሳ እናንተ አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። እናንተም በእኔ ካልኖራችሁ ፍሬ ልታፈሩ አትችሉም። እኔ የወይን ተክል ነኝ፣ እናንተም ቅርንጫፎች ናችሁ። ማንም በእኔ ቢኖር እኔም በእርሱ ብኖር እርሱ ብዙ ፍሬ ያፈራል፣ ያለ እኔ ምንም ልታደርጉ አትችሉምና። በእኔ የማይኖር ተጥሎ እንደሚደርቅ ቅርንጫፍ ነው፤ እንዲህ ያሉት ቅርንጫፎች ተለቅመው ወደ እሳት ይጣላሉ፣ ይቃጠላሉም። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትፈልጉትን ማንኛውንም ነገር ለምኑ፣ ይሰጣችሁማል። ብዙ ፍሬ በማፍራት ደቀ መዛሙርቴ መሆናችሁን ብትገልጡ በዚህ አባቴ ይከብራል። ብዙ ፍሬ በማፍራት ደቀ መዛሙርቴ መሆናችሁን ብትገልጡ በዚህ አባቴ ይከብራል። ክብር ለእግዚአብሔር ይሁን። ስለ ቃሉ እግዚአብሔር አምላክ የተባረከ ይሁን። እዚህ ስላይዱ ላይ እንደምትመለከቱት ርዕሴ ፍሬያችን የደቀ መዝሙርነት መገለጫችን የሚል ነው። ፍሬያችን የደቀ መዝሙርነት መገለጫችን። በዚህ ሐሳብ ዙሪያ በተለይ ምዕራፍ 8 ቁጥር 8 ላይ ያለውን ሐሳብ ነው ዛሬ በዋናነት ትኩረት አድርጌ የምናገረው። ይህን ሐሳብ ስናገር እንደ መግቢያ ላሳስባችሁ የምፈልገው ነገር አለ። ይህን ነገር ስናገር ሁላችንም በክርስቶስ ኢየሱስ አምነን የእግዚአብሔር ልጅነትን ስልጣን ተቀብለን ከጀመርንበት ከየትኛውም ቀናችን ጀምሮ ክርስቶስን ለመከተል ከክርስቶስ ለመማር የክርስቶስን ሕይወት ለመኖር የወሰነን ደቀ መዝሙር ነን። በምድር ሳለን ደቀ መዝሙርነታችን ይቀጥላል፣ ግን መጨረሻ ላይ ወደ ክርስቶስ ሙላቱ ስንገባ እሱን ፎሬቨር በግሎሪ ስለምናመልክ ምናልባት የዛን ጊዜ የአምልኮ ህይወት ነው እንጂ የሚኖረን ራሳችንን እየታገልን እያስገዛን እየተጨነቅን እየወደቅን እየተነሳን ፍሬያችንን እየፈተሽን የምንኖርበት ህይወት አይኖረንም። ይሄ በምድር ሳለን ልናስበው የሚገባ የህይወታችንን ክፍል ነው። በዋናነት እንዳልኳችሁ ይሄ ሀሳብ ክርስቶስን ከማወቃችን በፊት አይመለከተንም፣ ወይም ደግሞ ለዘላለም ወደ ጌታ ከገባን በመንግስቱ ለዘላለም ልናመልከው ከገባን በኋላም አፕላይድ አይሆንም። ቢኮዝ እነዚህ ፍሬዎቻችን ኮኔክሽኖቻችን ወደ በኋላ አሳያችኋለሁ፣ በህይወታችን ብዙ ጊዜ እንድንታገል እየታገል እንድናሸንፍ የሚያስፈልጉንን የህይወታችንን ክፍሎች ስለሚነኩ ነው። ትግል ያለበትን የክርስቶስ ደቀ መዝሙር በመሆናችን የምንታገላቸው የህይወት ክፍሎች አሉ። አንዳንዶቹን በኋላ እናነሳቸዋለን። ሶ በእነዚህ ትግሎቻችን መሀል አሸናፊ ሆኜ እየወጣሁ ነው ወይ ብለን ራሳችንን የምንፈትሽበት እንደ ግለሰብ ምናልባትም እንደ ቤተሰብ እንደ ባለትዳሮች በየትኛውም አይነት ቦታ ላይ ብንሆን የተለያየ አይነት ስራ ብንሰራ በህይወታችን የትኛውም ክፍል ላይ ሆነን ራሳችንን ቆም ብለን እንድንፈትሽ የሚያደርግ ሀሳብ ነው በዚህ ምሽት የምንነጋገረው። ይህንን ሀሳብ ስንነጋገር እግዚአብሔር ቃሉን ስለሚገልጥ ልንጽናናበት ደስ ልንሰኝበት እንጂ ልንቆዝምበት አልፈልግም እኔ ፐርሰናሊ። ምክንያቱም አንዳንድ መንፈስ ቅዱስ ኢንካውንተር ሲያደርገን ውስጣችንን ሲነካ ኦፍኮርስ ሪስፖንድ ማድረግ አለብን። ተመለስ የሚለን ነገር ቦታ ካለ እንመለሳለን፣ ተስተካከል ካለ እንስተካከላለን። ፍሬህ ምንድን ነው ብሎ ጌታ ሲጠይቀን ፍሬያችንን ትኩር ብለን ስናይ አዝነን ከሆነ አዝነን እንድንቀር ሳይሆን ተመልሰን እሱ በሚፈልገው መንገድ የደቀ መዝሙር ህይወታችንን እንድንኖር የክርስቶስ ደቀ መዝሙርነታችን መገለጫ ስላለው ወደዛ እንድንመለስ ነው። ይህንን እንደ ዲስክሌመርም እንደ መግቢያም ነው የምነግራችሁ። ምክንያቱም ታይትሉ እንደምታዩት ኦኬ፣ ደቀ መዝሙር ነኝ ካለን ፍሬ አለኝ ፍሬ ደቀ መዝሙርነቴን ገልጦታል ወይ ነው ጥያቄው። ይገልጣዋል ወይ? ምክንያቱም ወደድንም ጠላን ፍሬ ያፈራ ነው። ሁላችንም እናፈራው ፍሬ አለ። በየቀኑ በየኳርተሩ በየወሩ በየአመቱ ፍሬ አለን። ዛሬ ራስ ከጧት እስካሁን ድረስ የሆነ ፍሬ አፍተናል። የሆነ ነገርማ አለ። ዝም ብለን እንኳን አይደለም እንኖረው። ምክንያቱም ለምን መሰላችሁ? በየሰከንዱ በየማይክሮ ሰከንዱ እያደግን እየተለወጥን ስለሆነ በመንፈሳዊውም በስጋዊውም በአስተሳሰባችንም ክፉም ቢሆን መልካምም ቢሆን እየተለወጠ ያለ ነገር አለ። የሌለ እየመጣ ያለ እየወጣ ግን እየበዛ ያለው የትኛው ነው ጥያቄው? እያበዛን ያለ ነው ፍሬ የትኛው ነው? ዛሬ ማታ እሱን ነው የምናየው። ይሄ የዮሐንስ ወንጌል ምዕራፍ 15 የወይን ግንድና ቅርንጫፎቹ በሚል ጌታ ኢየሱስ የሰጠን ምሳሌ በጣም በሰፊው ስትመለከቱት ከ13 እስከ 17 ዮሐንስ ወንጌል ከ13 እስከ 17 ድረስ ያለ የትልቅ ሜሴጅ አካል ነው። ጌታ ኢየሱስ ይህንን የተናገረው በመጨረሻዎቹ የስንብቱ ጊዜ በምድር ላይ በነበረ ጊዜ ወደ መስቀል ሄዶ ተሰቅሎ ተቀብሮ በሶስተኛ ቀን ተነስቶ ከዛ በኋላ ጥቂት ታይቶ ሊሄድ በነበረ ጊዜ የሰጠው ትምህርት ነው። ለእኔ ይሄ ትምህርት ሲሪየስ ነው። ቢካዝ ሐዋርያ ጳውሎስ ታስታውሱ እንደሆነ ሁለተኛ ጢሞቴዎስን ሲጽፍ በመጨረሻዎቹ ሰዓት ለጢሞቴዎስ የነገረው መልእክት ነው። እየተሰነባበተ ያለ ሰው የሚናገረው መልእክት ከባድ ነው ማለት ሲሪየስ ነው። የስንብት ንግግር ብዙ ጊዜ ላንገናኝ እንችላለን፣ ለማንኛውም በውስጥ ያለው ይሄ ነው ተብሎ ሰው ከተናገረ ሰውየው ሲሪየስሊ ያንን ነገር እየወሰደው ነው እየተናገረ ያለው። ስለዚህ ጌታ ኢየሱስ ክርስቶስ ይህን ሀሳብ ሲናገር የእኛ የህይወታችን መመሪያ እንዲሆን በጊዜው ከነበሩ ደቀ መዛሙርት ጀምሮ እሱ ተመልሶ ዳግመኛ መጥቶ ለሺህ ዓመት ነግሶ ለዘላለም እስኪወስደን ድረስ በምንኖር በእኛ ህይወት ስለሚገባ ነገር ነው የነገረ። ስለዚህ በክርስትናችን ሲሪየስ የሆነ ሀሳብ ነው እዚህ ጋር የተነገረ። ስለዚህ በጣም በርካታ ሀሳቦች እየተናገረ መጥቶ ነው ምሳሌ አንስቶ የሚናገረው። ይሄ ምሳሌ ምዕራፍ 15 ከቁጥር 1 ጀምሮ ያለው የጌታ ኢየሱስ ክርስቶስ ምሳሌ በወይን ተክልና በቅርንጫፍ ነው የተገለጸው። ለምንድን ነው ወይን ተክል? ለምን ብርቱካን አላለም? ለምን ሎሚ አላለም? ወይም ለምን ካሮት አላለም? ሌላ ነገር ለምን አላመጣ? በእስራኤል ዘንድ የወይን ተክል በጣም ብዙ ቦታ ምሳሌ ሆኖ ተቀምጧል። ምናልባት ኮመን የሆነ በእነሱ ካልቸር አግሪካልቸር ውስጥ ኮመን የሆነ ፕላንት እንደሆነ አስባለሁ። አንደኛው ግን እግዚአብሔር በተለያየ በተለይ ደግሞ በመዝሙር 80 ላይ ሄዳችሁ ብትመለከቱ መዝሙር 80 ከ8 እስከ 16 ላይ ኢሳያስ ምዕራፍ 5 እንደምታስታውስ በወይኔ ስፍራና በእኔ ያለው ፍረዱልኝ ያላረኩት ምን አለ ያለ የሚናገረውን ክፍል ኤርሚያስ 2:21 ላይ ሕዝቅኤል ላይ 15 17 19 ሆሴዕ 10 ላይ ስለ ወይን ከእስራኤል ጋር አሶሺየት አድርጎ እግዚአብሔር ይናገራል። እስራኤልን ከተክል መካከል በወይን መስሏታል። አይ ቲንክ ዴር ኢዝ ኦልሶ አሶሲሽን ፐርፕልን ሲመርጡ የወይን ፍሬ ከለር ሲመርጡ የቀደሙ ቸርቾች አሶሲሽኑን አዶፕት አድርገውታል። በዛ ምሳሌ ውስጥ ጌታ ኢየሱስ ክርስቶስ አሁን መጥቶ እውነተኛው የወይን ተክል እኔ ነኝ አለ። እግዚአብሔር መጀመሪያ እስራኤልን ነበር የወይን ተክል እያለ የነበረው። የአሮጌው ኪዳን መፈጸም በአዲሱ ኪዳን በኢየሱስ ክርስቶስ በተክል ለተመሰረተችው እስራኤል እግዚአብሔር ጌታ ኢየሱስን ልኮት ሰብስቲቱት ማድረጉ ዲክለር እያደረገው ነው። ተክሉ ያ ተክል ይገለጥ የነበረው እስራኤል የኪዳን መገለጫ የነበረችው እስራኤል አሁን ኢየሱስ ክርስቶስ ራሱ በመካከል ስለተገለጠ እኔ ነኝ እውነተኛው የወይን ተክል። አትክልተኛው ወይም ገበሬው ይላል የእናንተ 54ቱ ትርጉም አባቴ ነው። ኢሳያስ 5ን ስትመለከቱ እንደ ገበሬ ለወይኔ ተክል ያላደረኩት ምን አለ? ድንጋዩን አወጣው፣ መልካሙን ነገር አደረኩኝ። ከዛ በኋላ ጣፋጩን የወይን ፍሬ ስጠብቅ ሆምጣጣ ፍሬ አፈራ። ስለዚህ በእኔና በወይኔ መካከል ፍረዱኝ የሚል እግዚአብሔርን ሙግት እንመለከታለን። እግዚአብሔር እንደ ገበሬ ኃላፊነት ወስዶ ቴክ ኬር እንደሚያደርግ ኃላፊነትን እየተወጣው ነበረ። ጌታ ኢየሱስ ክርስቶስ እሱን ይደግመዋል። አትክልተኛ ወይም ገበሬው አባቴ ነው ብሎ ይናገራል። ስለዚህ የእስራኤል መታወቂያዋ አሁን ከቀደመው ከአሮጌው ኪዳን ወደ አዲሱ ኪዳን ስንሸጋገር በኢየሱስ ክርስቶስ ተተክቷል። አዲሱ ኩዳን ተመርቆ የተከፈተልን በጌታችን ነው። ስለዚህ ደቀ መዝሙርነታችን የተጠራንበት ያለው በአዲሱ ኪዳን እግዚአብሔር ራሱ ወልድ ሰው ሆኖ ተገልጦ ራሱን ለኛ ሰውቶ ራሱን ለኛ ገልጦ ምትክ ሆኖ ላዳነን ጌታ ለሱ የምንከተልበት መከተል ደቀ መዝሙርነታችን ወይም ተማሪነታችን የሱ መሆኑን ዲክለር ያደረገ ነው። አሁን ምንነጋገረው ግንኙነታችን ኮሌክቲቭሊ ሳይሆን ኢንዲቪጁዋሊ እንደ መምህር እንደ ተማሪ እንደ ጌታ እንደ ደቀ መዝሙር ተከታይ ሆናችሁ ባለን ግንኙነት ነው ምናወራው እያለ ግንድን ቅርንጫፍን ፍሬን ገበሬን አያይዞ ነው የሚናገረው። ቴኬር አድራጊውን ተሸካሚውን ቅርንጫፉንና ፍሬውን አራት ዳይናሚክሶች ነው እዚህ ጋር የምንመለከት። ስለዚህ ጌታ ኢየሱስ ክርስቶስ ግንኙነታችንንም እየነገረን ነው እዚህ ጋር ባይዘው ወይ የእግዚአብሔርን አብ የወልድን የኛና ከኛ የሚጠበቀው የኛ የሚጠበቀው ደግሞ ለሱ ክብር የሚሆነው መጨረሻ ላይ የሚለው ፍሬው ያከብራል ነው የሚለው። መገለጣችሁ ለክብር ነው ነው የሚለው። እግዚአብሔር ራሱ ባደረገው ክርስቶስ ግንድ ሆኖ እኛን በተሸከመው እኛ ከሱ ጋር የእውነት ከተጣበቅን ፍሬ አለን። እሱ ፍሬ ግን ዞሮ ለአባት ክብር ይውላል ይላል። ለእግዚአብሔር ክብር መጨረሻ ምንድን ነው የምንለው ብንል እንመጣለን። መጨረሻ ምን እንሆን እንላለን? ለእግዚአብሔር ክብር ነው የምንሆነው። የምንሆነው የምናፈራው የምናፈራው ለእግዚአብሔር ክብር ነው። ሶ ኢን ዳይናሚክስ ነው የምንመለከተው። ስለዚህ በእነዚህ ስምንት ቁጥሮች ውስጥ አምስት ኮር ሀሳቦች ታገኛላችሁ። እንዲሁ ዝም ብዬ ሊድ እንዳልኳችሁ በጣም ማጠነጥነውንም ቀጥዬ ምዕራፍ ማን ቁጥር 8 ላይ ቢሆንም ምዕራፍ 15 አምስት ነገሮች ግን እናያለን። የመጀመሪያው ክርስቶስ እውነተኛው የወይን ተክል እውነተኛው የወይን ተክል እኔ ነኝ ስላለ የወይን ተክል ሆኖ የተመሰለው ክርስቶስ እግዚአብሔር እስራኤልን ለመታደግ የተጓዘበትን የኪዳኑ ፕሮጀክት መፈጸሚያና የእግዚአብሔር ቤተሰብ የመሆኛውን ብቸኛ መንገድ እያመለከተን ነው። ከእኔ ጋራ የተጣበቀ እያለ የሚናገረው የእግዚአብሔር ቤተሰብነታችን መገለጫው እግዚአብሔር ለዘመናት የሰራው የኪዳኑ መፈጸም የሆነው ክርስቶስ እሱ የመጨረሻው የዛ ፕሮጀክት መገለጫ ነው። እግዚአብሔር ትልቁ የኪዳን በኪዳኑ ከአብርሃም ጀምሮ የገባውን እስራኤልን መርጦ የተጓዘበትን የዛ የትልቁ ኪዳን መፈጸሚያው ደርሷል። ክርስቶስ ነው። ከእሱ ጋር በመጣበቅ ነው የእግዚአብሔር ቤተሰብነት የሚኮነው። በአባቱ ስር ታቅፎ እንክብካቤ ከተፈለገ ክርስቶስ ነው የመጣው ያለው የሚለው ራሱን እየገለጠበት ነው። ሁለተኛው ይሄ ክርስቶስ ይሄ የእውነተኛውን ተክል ወይም ግንዱ በዚህኛው ምሳሌ በእርሱ በመጣበቅ መኖር ለደቀ መዝሙር ወይም በቅርንጫፍ ለተመሰለው ፍሬያማነት አማራጭ የሌለው ወሳኝ ጉዳይ ነው። ከግንዱ ጋር መጣበቅ ምንም ሌላ አማራጭ የለውም። ሾርት ከት ብንፈልግ አናገኝ። መጣበቅ ነው የሚፈለገው። ለክብሩ የሚሆነውን ፍሬ ለማፍራት መጣበቅ አማራጭ የለን። ምናልባት እንዲህ ስለሞክር ብንል ምናልባት በእነንትና በኩል ብንል የለንም እያለ ነው። ምክንያቱም እነንትና የሚባሉ እዚህ ጋር ሊመጡ የሚችሉ ሌላ ለምንላቸው ፍሬያማነት በኋላ እመጣለሁ። ምን አይነት ፍሬያማነት ነው የሚለው ላይ እሱ ጋር ስንደርስ እንድታስቡልኝ የምፈልገው ከክርስቶስ ጋር በመጣበቅ ብቻና ብቻ ነው ወደዛ ፍሬ መድረስ የሚቻለው። ሶስተኛው እውነተኛው ደቀ መዝሙር ወይንም ደግሞ በቅርንጫፍ የተመሰለው መገለጫው ፍሬ ነው የሚለውን አጽንኦት ሰጥቶ ይናገረናል። ቅርንጫፍ ለምልሞ ለምልሞ ፍሬ ባያፈራ ከሰረ። እንደውም ማያፈራው ሌላ እንትን አለው መገረዝ የሚባል ፓርት አለው ይለናል። ስለዚህ ወገኖቼ ያለ ፍሬ ከሆነንና ለምልመናል ብለን ካሰብን ቆም ብለን ማሰብ አለብን። ፍሬያችንን ካላየ ጌታ ወደ መግረዝ ወደሚባል ይመጣል። እንግዲህ መግረዝ ምንድን ነው ኢምፕሊኬሽኑ የሚል የተለያዩ ሁለት አይነት አስተምሮች አሉ። እሱ ላይ አልገባ ሌላ እንግዲህ ትቀጥላላችሁ እናንተ ከዚህ ተነስታችሁ። አራተኛው አባቱ ወይንም ገበሬው ንቁ ሆኖ በመስራት ህዝቡ ፍሬያማ እንዲሆን ወይንም ደግሞ በግንዱ በኩል ለሚገኘው ቅርንጫፍ ለሚያፈራው ፍሬ የአባቱ ንቁ ገበሬ መሆኑ ህዝቡ ፍሬያማ እንዲሆን ወይንም ደግሞ ቅርንጫፍ ላይ ፍሬ እንዲገኝ በማሰብ የመግረዝን የመንከባከብን የሚያስፈልገውን ነገር የመስጠትን ኃላፊነት ይወስዳል እያለን ነው። ስለዚህ ፍሬው በቅርንጫፉ፣ ቅርንጫፉ ከግንዱ፣ ግንዱ በገበሬው እንክብካቤ ነው ፍሬው የሚመጣው እያለን ነው። ስለዚህ ኮኔክሽን ከተረጋገጠ ችግር የለም ለፍሬ አታስቡ እያለን ነው። ስለዚህ ጋራንቲ እያደረገን ነው። አባት አለ የሚንከባከብ፣ አባት አለ የሚያሳድግ፣ አባት አለ የሚያስፈልግን የሚሰጥ። ስለዚህ ንቁ ሆኖ ይሰራል። ገበሬው አባቴ ነው ሲል ይህንን እያስረዳን ነው። አምስተኛው ከግንዱ ያልተጣበቀ ቅርንጫፍ የሚወድቅ፣ የሚጣል፣ የሚቃጠል ይለናል። ከግንዱ አለመጣበቅ ለቅርንጫፍ የህልውናው ማብቂያው ነው። ስለዚህ ከጌታ ከኢየሱስ ክርስቶስ ጋር ለመጣበቅ መጣበቅ የደቀ መዝሙር ቀዳሚ ተግባሩ ወይንም ደግሞ የቀዳሚ ውሳኔው ሊሆን ይገባል። ይህንን በአጠቃላይ ካየን በኋላ እስቲ ወደ ፍሬው እንሂድ። ወደ ቁጥር 8 ቁጥር 8 ላይ ሶስት ቁጥር 8 ብቻውን ስንመለከት ሶስት መሰረታዊ በዚህ ምሽትም ጥየላችሁ እንድትይዛችሁልኝ ምን ትሄዱ እኔም ጥየለው በጣም ፈልገው ለኔም ጌታ የሚናገረኝ በጣም ውስጤም ያለው ሸክም ሶስት ነገሮች አሉ። ሁለቱ ላይ ግን የበለጠ የመጀመሪያችሁ ሁለቱ ላይ አረጋለሁ። ሶስቱ ሐሳቦች ብዙ ፍሬ ማፍራት፣ ብዙ ፍሬ ይላል አይደል? መጀመሪያ ብዙ ፍሬ በማፍራት ይላል። የኔ ትርጉም ብዙ ፍሬ በማፍራት የሚለው ፍሬዝ ወይንም ሐሳብ ብዙ ፍሬ ማፍራት። ኦኬ፣ ፍሬ ማፍራት ግን ምን አይነት ብዙ? ኦኬ፣ የምናፈራው ፍሬ አለ ግን ብዙ። እሱን ያዙልኝ፣ የመጀመሪያ ሐሳብ። ሁለተኛው ደቀ መዛሙርቴ መሆናችሁን ብትገልጡ። ደቀ መዝሙርነት የሚገለጥ ነው። ደቀ መዝሙርነት ተሰውሮ የሚኖር አይደለም፣ የሚገለጥ ነው። ይህንን የምትገልጡበት የሚለው ሁለተኛውን ያዙልኝ። ሶስተኛው በዚህ አባቴ ይከብራል የሚለው ነው። እሱ እንዳልኳችሁ ለብቻው ነው። ስለዚህ እሱ ላይ አልሄድም። ግን ያው ፍሬውም ብዙ ፍሬውም ደቀ መዝሙር ሆኖ መገለጥም በመጨረሻ ግን የእግዚአብሔር ክብር ነው። በቃ በምድር ሳለን ሁሉን የምናደርገው ለእግዚአብሔር ክብር አድርጉ ነው አይደል? የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉ። በቃ ኑሯችን፣ ሁሉ ነገራችን ለእግዚአብሔር ክብር ነው። ፍሬም ብናፈራ ታይተን እንደዚህ ነኝ ለማለት ምናምን አይደለም፣ ለእግዚአብሔር ክብር ነው። እሺ፣ ስለዚህ ሁለቱ ላይ ነው እያጠበብኩ እየሄድኩ ያለሁት። ብዙ ፍሬ ማፍራት፣ ደቀ መዝሙር መሆንን መገለጥ የሚለው ላይ እንሄድበታለን። እነዚህ ነገሮች እንዳልኳችሁ ቅድም መጀመሪያ ላይ እንደ መስታወት እንዲሆኑን ነው ማካፈላችሁ። እንደ መስታወት ከዚህ ቃል ተነስተን እያንዳንዱን የህይወታችንን ክፍል እየፈተሽን የመጀመሪያው ጥያቄ ምን አይነት ፍሬ ነው ማፈራው? ፍሬ ምን አይነት ነው? ሁለተኛው ደግሞ ምን ያህል ነው? ሁለት ኳሊፋየር ነው ያለው። አንደኛው ታይፕ ነው። የማፈራውን ፍሬ ምንድን ነው እያፈራ ያለው ፍሬ? በክርስቶስ ላይ እንደተጣበቀ ቅርንጫፍ፣ የክርስቶስ እንደሆነ ደቀ መዝሙር የማፈራው ፍሬ ታይፕ እሱ ነው ወይ? የመጀመሪያው ትልቅ ጥያቄ ነው። ሁለተኛ ደግሞ አዎ ከሆነ መልሴ ምን ያህል ነው? በርካታ ነው ወይ ፍሬው? እንደው ብዙ ሰው ሲመጣ የሚካፈለው ነው ወይ? የሆነች ሰፈር ማበራት መብራት ናት ያለችን ፍሬ ናት ያለችን ማጠግባት የሆነች ትንሽዬ ቦታ ናት ወይስ ብዙዎች ሲመጡ የሚጠግቡት ነው ያ ፍሬ? ጥያቄ ነው። ስለዚህ ሁለቱንም ሀሳብ እያሰባችሁ እንድትሄዱ ፈልጋለሁ። ቅድም ብያቸዋለሁ፣ ፍሬ እያፈራን ነው። የክርስቶስ ደቀ መዝሙር የመሆን ፍሬ ወይም ያለመሆን የሚያሳይ ፍሬ ወይም የሆነ ብቻ አንድ ውስጣችን ለገባ ነገር እያፈራን ነው። ሶ የማያስፈልገውን ወደ መግረዝና ወደ ማጥፋት ሊሄድ የሚችል ደግሞ የሚፈለገውን ወደ ማሳደግ የሚሄድን እርምጃ እንድንወስድ ነው በመጨረሻ የሚፈለገው እንጂ ወይኔ ጉዴ ምናምን ብለን እንድንቀመጥ አይደለም። አላ አይደል? ግን መንፈስ ቅዱስ ኢንካውንተር ካደረገ ነው። መንፈስ ቅዱስ ኦኬ you have to work on this ካለን አሜን ብለን ራሳችንን እንድንሰጥ ነው ግብዣው። ፍሬ በተፈጥሮ የማይታይ የሚመስል ሂደት ውጤት ነው። ተክል ተክላችሁ እንግዲህ የምታውቁት ኖራላችሁ በዝና የሰማችሁ ልትኖር ትችላላችሁ። ተክል የሆነ ቀን ብው ብሎ ፍሬ ያፈራል አይደል? የሆነ ፍሬ ብው ብሎ የሆነ በቅጽበት የለም። የሆነ ቀን አይታችኋል፣ ምንም ነገር አላያችሁ፣ በሆነ ቀን ኔክስት ታዩ ትንንሽ አለ። ሰሞኑን ከባለቤቴ ጋር ወይን ተክለን ነበር የዛሬ 3 ዓመት ግቢያችን ውስጥ እና ላስት 2 ይርስ ቅጠል ብቻ ነው የነበረው፣ ምንም አላየንበትም። ያው ዊንተር ይራገፋል እንደገናው በዚህ ደግሞ ይለመልማል። ዘንድሮ ግን ትንንሽ ነገሮች አየን ማለት ነው። በጣም ትንንሽ የሆነ ሂደት ነበረው ማለት ነው አይደል? ወደ ፍሬ እየተጓዘ ነው። ከሆነ ትግኝ ተተክሎ አናቀውም እኛ መቼ ምን እንደጨመረ አናቀም። ግን ቀስ እያለ የሆነ ትንሽዬ ነገር ታየ፣ ከዛ በኋላ እየጨመረ ይቀጥላል ማለት ነው። ፍሬ የማይታይ ሂደት መገለጫ ነው ወገኖቼ። ፍሬያችሁን ስታዩ ምን ሂደት ውስጣችሁ እንደተካሄደ ያመለክታችኋል። ምን ውስጣችሁ እንደነበረ፣ በምን እንዳደጋችሁ፣ በምን ትሰሩ እንደነበረ፣ የምን ውጤት እንደሆናችሁ ፍሬያችሁ ነው የሚናገር። በመንፈሳዊ ዓለም እንደዛ ነው። መንፈሳዊ ፍሬዎቻችን የማይታየው የመንፈሳዊ ህይወታችን ውጤቶች ወይም ውጠቶች ናቸው። አውትካም ኦር ዘ ሪዛልት ማለት ነው። የወጣ ነገር ማለት አይደል? ወጣ ውጠት ወይም ውጤት ነው። እና ምን ይላል አንድ ጽሑፍ ላይ ፍሩት ኢዝ ኮንሲኩዌንሻል ኖት ካውዛል ይላል። ምክንያት አይደለም ፍሬ፣ ውጤት ነው። ለሆነ ነገር የሚወጣ ነው እንጂ የሆነ ነገር ምክንያት አይደለም። ምክንያቱም ለፍሬ መምጣት የሆነ ነገር አስተዋጽኦ አድርጓል። በመንፈሳዊ ህይወት ጉዟችን ጤናማነት ውስጥ በርካታ ግብዓቶች እንዳሉ ይታመናል። ለጤናማ መንፈሳዊ ህይወታችን ይሄ ከክርስቶስ ጋር ለተጣበቀው ህይወታችን በጣም በርካታ ናቸው ግብዓቶቹ፣ ብዙ ናቸው። ኢየሱስም ብዙዎቹን አስተምረዋል። ኢየሱስን ትምህርቶች ስንመለከት እንደ ደቀ መዝሙር የምንኖረው ህይወት ምን መምሰል እንዳለበት ነው በርካታ ትምህርቶቹ። ዮሐንስ ወንጌልን የተራራውን ስብከት ሄዳችሁ ከምዕራፍ 5-7 ማቴዎስ ወንጌልን ብትመለከቱ ፕራክቲካል የሆኑ በህይወታችን ልናደርጋቸው የሚገቡ ነገሮች ነግሮናል። ግብዓቶች ናቸው እነዛ በሙሉ። አንደኛው ጌታ ኢየሱስ ክርስቶስ ካስተማረው እና ከተናገረው ምናልባትም እንዳልኳችሁ ጠበብ እያደረግኩኝ ወደ ሀሳቤ የሚሄዱትን ነው ማነሳላችሁ፣ በርካታ ናቸው። አንደኛው በዮሐንስ ወንጌል ምዕራፍ 8 ቁጥር 31 እና 32 ላይ እንደዚህ የሚል ቃል አለ። እዛው ጥቂት ገጾች ወደኋላ ሄደን ምዕራፍ 8ን ብናወጣ ዮሐንስ ወንጌል ላይ ምዕራፍ 8 ቁጥር 31 ላይ ጌታ ኢየሱስ እንዲህ አለ፣ ኢየሱስም በእርሱ ያመኑትን አይሁድ እንዲህ አላቸው፣ በትምህርቴ በተጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም ነፃ ያወጣችኋል። አንደኛው ምን አለ? ደቀ መዛሙርቴ ናችሁ ብሎ የሚያሳይበት በትምህርቴ በተጸኑ። ትምህርት አንዱ ነው። የጌታ የኢየሱስ ትምህርት አንዱ ግብዓት ነው ለደቀ መዝሙርነት። የደቀ መዝሙርነት መገለጫው በትምህርቱ መጽናት ነው። በትምህርቱ ሲጸና ቅድም ያልኳችሁ የሆነ ፍሬ ይወጣዋል። ምክንያቱም ፍሬው ውጤት ነው ብለናል። ግብዓቱ አንደኛው እዚህ ጋር ትምህርት ነው፣ ኢንፑቱ ለደቀ መዝሙር። እሺ፣ ብዙ ትምህርት አለ፣ ያስተማርኳችሁ አለ፣ ብትጸኑ ለምን አለ? ሰዎች ተምረው አይጸኑ ማለት ነው። ሰምተው እንዳልሰሙ ይሆናሉ ማለት ነው። ሰምተው ያሳልፉታል ማለት ነው። አንዳንዱ እንደውም አንዳንዴ ደንግጠዋል። ስጋዬን ብትበሉና ብትጠጡ ሲል ደሜን ብጠጡ ሲል ምን ምንድን ያልከው ምናምን ብለው ደንግጠው ሁሉ አለ አይደለ? የሚገርማችሁ የክርስቶስን ትምህርት ውጪ ለእኛ ዛሬ በቃል ውስጥ የታጭቆ የተሰጠንን ይህንን በመስማት ለመኖር በመጨከን በቃሉ ልንጸና ይገባል። በጣም ኢምፖርታንት ነው ወገኖቼ። ቅድም ለምላችሁ ለፍሬ በትምህርቱ መጽናት፣ ትምህርቱን መረዳት፣ ትምህርቱን ማወቅ። ኢየሱስ ክርስቶስ ያለን ምንድን ነው? እግዚአብሔር ላስት ዊክ ምን አላችሁ? እግዚአብሔር የዛሬ ወር ምን አላችሁ? እግዚአብሔር የዛሬ ዓመት ምን አላችሁ? እግዚአብሔር የዛሬ 10 ዓመት ምን አላችሁ? በጌታ ቤት ከነበራችሁ እነዚህ በሙሉ እየተሰጡን ያሉ ትምህርቶች ደቀ መዝሙሬ ናችሁ ብሎ እንደ ውጤት ደቀ መዝሙር መሆናችሁ ደግሞ በፍሬያችሁ አይደለ? ሪሌሽንሺፑን አይተነዋል። ለሚለው አስፈላጊ ነው። ይህንን ትምህርት የመጀመሪያው ምናልባት ሁለት ሀሳቦች ነው ማነሳላችሁ። እንደው በምንድን ነው የምናፈራው ብላችሁ ጠይቃችሁኝ እንዳትወጡ። የመጀመሪያው ትምህርቱ፣ ትምህርቱን መማር ብቻ ሳይሆን በትምህርቱ መጽናት። ትምህርቱ የት ነው ያለው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ወገኖቼ የሚለንን አሜን ብለን ተቀብለን ስንኖረው የእግዚአብሔር ቃል እንድናፈራ የሚያስችለንን ፍሬ እናፈራለን። እሺ፣ ቻሌንጅ አለ በኋላ የምመጣበት። ይሄ የተማርነው ትምህርት ፍሬያማ ያደርገናል ወይ በልካልን? አዎ ብለዋላ። በትምህርት የበጸኑ ደቀ መዛሙርቴ ናችሁ፣ ምንም የታወቀ ነው ብለው። ይሄ ጌታ ኢየሱስ ክርስቶስ የታመነ ቃሉ ስለሆነ ትምህርቱ ፍሬያማ የማድረግ አቅም አለው። የስ ራሱ ቃሉ ፍሬያማ ያደርገናል። በቃ መሆን ያልቻልነውን የሚያስችለን ቃሉ ነው። የቃሉን መቀበል፣ ቃሉን በውስጣችን ቦታ ስፍራ ሰጥተን አሜን ብለን ተቀብለን እንደ ቃል ልሁን ስንል ይሄ ቃል ኃይል አለ። የመፍጠር እግዚአብሔር ቃል የመፍጠርም ኃይል አለው። ሄር ኢዝ አ ቻሌንጅ። የተማሩ ሁሉ ግን ፍሬያማ ለምን አልሆኑ? አንዳንዱ ላይ እኔም ሰምቻለሁ፣ እኔም ተምሬያለሁ። ለምንድን ፍሬያማ ያልሆንኩት? እንደ ቃሉ ያላፈራሁት ለምንድን ነው? ዌር ኢዝ አ ፕሮብለም? የሆነ ዲስኮኔክት ግን አለ አይደል? ላይክ የሆነ ሲስተም መፈተሽ አለበት አይመስልም? አብረሽ ሲስተም ላይ ኢንፑት ፕሮሰስ አውትፑት ካለ የሆነ ቦታ ኦኬ፣ ትምህርቱን እየተማርን ነው፣ ትምህርቱ አቅም አለው፣ ትምህርቱ የታመነ ነው፣ ጸጋው አለ፣ ግን ደግሞ ፍሬው ጋር ስንሄድ የለም። ስለዚህ ሪዝ ዲስኮኔክት። እሺ፣ እሱን ዲስኮኔክት እንምላው። እሺ፣ መጽሐፍ ቅዱሳችን ሁለተኛውን ግብዓት ይነግረናል። ዲስኮኔክቷን የምትሞላ ሉቃስ ወንጌል ምዕራፍ 8 15 ላይ እንሂድ። እየተገባባ ነው አይደል? እሺ፣ ሉቃስ ወንጌል ምዕራፍ 8 ቁጥር 15 ላይ ይሄም በምሳሌ የተነገረ ከቁጥር ዝም ብላችሁ እናንተ አንብቡ። ከቁጥር 1 ጀምሮ ምዕራፍ 8ን እስከ 15 የዘለቀ ሐሳብ ነው። እኔ ግን ከ11 ጀምሮ ያለው ልናገር። እንግዲህ የምሳሌው ትርጉም ምሳሌ ተናግሯል። የዘሪው ምሳሌ የሚባለው በጣም ፖፑላር ነው፣ እናውቀዋለን። እንግዲህ የምሳሌው ትርጉም ይህ ነው። ዘር የተባለው የእግዚአብሔር ቃል ነው። ኦኬ፣ ትምህርቱ ነው፣ ቃሉ ነው ስለ ዘር ምሳሌ የተናገረው። ኦኬ፣ በመንገድ ዳር የወደቀው ቃሉን የሚሰሙ ነገር ግን አምነው እንዳይድኑ ዲያብሎስ መጥቶ ቃሉን ከልባቸው የሚወስድባቸው ናቸው። አንድ በድንጋያማ ቦታ ላይ የወደቀውም ቃሉን ሲሰሙ በደስታ የሚቀበሉ ናቸው። እነዚህ ለጊዜው ያምናሉ እንጂ ስር ስለሌላቸው በፈተና ጊዜ ፈጥነው የሚክዱ ናቸው። ሁለት በእሾህ መካከል የወደቀውም ቃሉን የሚሰሙት ናቸው። እነዚህም ውለው አድረው በምድራዊ ሕይወት ጭንቀት፣ በባለጠግነትና ተድላ ደስታ ታንቀው በሚገባ አያፈሩም። ሶስት ሶስት አይነት ልቦችና ሶስት አይነት አቀባበሎች አሉ ቃሉን ትምርቱን። እነዚህ ወደዛ ወደ ተጠበቀው ፍሬ ይሄዱ አይደለም። ምክንያቱም አንዳንዱ ዲያብሎስ ወስዶባቸው ከልባቸው ስለወሰደ የለም ቃሉ እነሱ ጋር የለም። እንኳን ሊጸኑበት ቃሉን አልያዙትም ተወስዷል ኦሬዲ። ሌላው ደግሞ ድንጋያማ ቦታ የተባለው በደስታ ይቀበላሉ ሲሰሙ ለጊዜው ያምናሉ እንጂ ስር ስለሌላቸው ይላል። ስር ሰደድ አይደሉም። በመተከል ባለባቸው ስፍራ ለመተከል የወሰኑ አይደሉም። እሾህ ላይ ወደቀ የሚለው ደግሞ እነዚህ በጣም በምድራዊ ህይወት ጭንቀት፣ በባለጠግነትና ተድላ ደስታ ታንቀው አደገኛ ተግዳሮት ብዙ ሰው የሚመኘው ግን እዚህ ጋር በሚገርም ሁኔታ ይሄ ነገር ይቅርብን የሚያስብል ይሄ ነገር ይቅርብን ግድ የላችሁ የሚያስብል አላል። ቆይ ባለጠግነት ማይፈልጋል? ተድላ ማይፈልጋል? ይሲ የማስረሳት ተተክሎ እንዳይኖር ሊያደርግ የሚችል አቅም ስላላቸው ነው እዚህ ጋር የተናገረው። እንደ እሾህ በእሾህ መካከል እንደወደቀው ዘር የሚናገር በዚህ ስለታነቁ አያፈሩም ይላል። እሺ፣ ስለዚህ አራተኛው ይመጣል። አራተኛው በመልካም መሬት ላይ የወደቀው ምን አይነት ነው ይለናል። ቃሉን ምን በሆነ ምን ይላል? እናንተ ያዛችሁ ትርጉም መልካምና በጎ ይለዋል። የኔ ቅንና በጎ ይለዋል። አዲሱ መደበኛ ትርጉም ቅንና በጎ በሆነ ልብ ሰምተው የሚጠብቁ ምን ይላል? በመጽናትም ታግሰው መጽናት ፍሬ የሚያፈሩ here we go so ልባችን is where the connection should make ቀደም ያልኳችሁን ዲስከኔክት ያደረግንባት ልባችን ነው። የምንሰማውን ቃል ከልባችን ሰምተን በልባችን ውስጥ አድርገን ጸንተን ታግሰን ነው ፍሬ እምናፈራው። ስለዚህ ቅን እና በጎ ልብ አቤቱ ንጹህ ልብን ፍጠርልኝ ተብሎ የሚጸለየው ለዚህ ነው። ምክንያቱም ይሄ ልቤ ከሸፈተ፣ ይሄ ልቤ አመፀኛ ከሆነ፣ ይሄ ልቤ ጌታን አልሰማ ካለ ቢነገር ወደ ፍሬ አልደርስም። ትምህርቱ አለ፣ ገበሬው እየሰጠ ነው፣ ግንዱ አለ፣ አስተማማኝ ነው። አልጥላችሁም፣ አልተዋችሁም። ከተጣበቃችሁ እኔም ፈልጋችሁ መጣችሁ ወደ ውጭ ከቶ አልጥላችሁም ብሎናል። አስተማማኝ ነው፣ ግንዱ አስተማማኝ ነው፣ ስጦታው አስተማማኝ ነው፣ ቃሉ አስተማማኝ ነው። በመንፈስ ቅዱስ የታተመ የእርሱ ስለመሆናችን የሚመሰክርልን መንፈስ ቅዱስ አለ። በምንም አናማውም እግዚአብሔር። ግን የሚጠበቀውን ፍሬ እንዳናፈራ ልባችን ወሳኝ ነው። ወገኖቼ እግዚአብሔር ንጹህ ልብን ቅን በጎ ልብን ይፍጠርልን። ይሄ ልባችን በጣም መገራት አለበት። ይሄ ልባችን በጣም ትሬንድ መሆን አለበት። ለእግዚአብሔር እንዲገዛኛ ፈቃዳችን ያለበት ስለሆነ ልባችን መንፈስ ቅዱስ ይመክረናል እንጂ አንቆን የሆነ ነገር አያደርገን። ፈቃዳችን እዛ ጋር ስላለ በፈቃዳችን የምናደርገው ልባችንን በፈቃዳችን ነው የምንከፍተው። ልቤን ክፈትልኝ፣ ቃልህን እንድሰማ እንድኖርበት፣ ይሄ ቃል ወደ ልቤ ገብቶ ልኖርበት። ታውቃላችሁ፣ ትራንስፎርሜሽን የሚባለው ለውጥ የሚባለው ነገር ሰው ከመስማት ይጀምራል። እምነትም ከመስማት ነው አይደለ? በመስማት ይጀመራል፣ ወደ ልብ ይውረድ ይባላል፣ ከጆሮ ወደ ልብ ይባላል። በልብ ማለት ማሰላሰል ነው። በልብ ማለት ወደ ውስጥ ማስከን ነው። የሰማችሁት ነገር ወደ ልባችሁ ወርዶ እንደሆነ ማረጋገጥ ከፈለጋችሁ የሰማችሁትን ነገር መልሳችሁ ትሉታላችሁ ወይ? የሰማችሁትን ነገር መልሳችሁ ካላችሁት በደንብ አድምጣችኋል፣ ወደ ልባችሁ አወርዳችኋል። የሰማችሁትን ነገር መልሳችሁ ካላላችሁ ከጆሮአችሁ ነው የተመለሰው። ኦኬ፣ ተመልሷል፣ ነጥሯል ማለት ነው። ልብ ጋር አልወረደም። በጣም በርካታ ነገሮች እንደዛ ይሆኑብናል። ዘንድሮ ምንድን ነው በጣም ሰምተን እኩል ምን ተነትነው ነገር ልክ የሰማናትን 10 ደቂቃ ከተነገረ 10ዋንም ደቂቃ እንላታለን እኩል። እሱ የሰማን ወደ ልባችን ያው የእግዚአብሔርን ቃል እንደዛ ይሆንለት ነው ወይ ነው ጥያቄው። ለእግዚአብሔር ቃል በዚህ ያን የተከፈተ ልብ ወደ ውስጥ አስገብቶ እንዲሰራን ፈቅደንለት እንዳልከኝ ሆነላለው ይያልንለት ነው ወይ ነው ሰዓት የሚባለው ነገር ይወላችሁ በጣም ይሄደ ነው እሺ 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 እንዳትወርቁብኝ ከወንበራችሁ ስለዚህ ሁለት ነገር ተናግሬያለሁ ትምርቱ ቦታ ሊሰጠው ይገባል ትምርቱ አስፈልጋኝ ነው ቃሉ የቃሉን የበላይነት ከእግዚአብሔር ቃል የበለጠ ምንም ነገር ለእግዚአብሔር ክብር የሚሆን ፍሬ እንድናፈር የሚያደርገን ነገር የለም ምንም ነገር ለእግዚአብሔር ቃል የከበረ ስፍራ ሊሰጠው አሜን ልንል ከቃሉ ውጪ ደግሞ ላንገዛ እንደ ቃሉ ብቻ ልንኖር ከወሰንን ይሄንን ደግሞ ሰምተን በልባችን በጎና ቅን በሆነ ልቦናችን ሰምተን ጸንተን ከያዝነው ፍሬያማ እንሆናለን ስለዚህ የብዙ ባለ ብዙ ፍሬ ውጤታማ ደቀ መዝሙር መሆን ከፈለግን እነዚህ ሁለት ነገሮች እናስብ በቀልቦና በጎ ልብ በቅንና በጎ ልብ መስማት መጠበቅ መታገስ ከዛ በኋላ በትምርቱ ላይ መጽናት ባለ ብዙ ፍሬ ያደርገናል ባለ ብዙ ፍሬ ስንሆን ደግሞ ደቀ መዝሙር መሆናችን ይታወቃል ደቀ መዝሙር ሆነን ፍሬያማ ከሆነን እግዚአብሔር ይከብራል አሜን አሜን ስለዚህ በተግባር እየተገለጠ ያለው ዛሬ እኔና እናንተ የኖርን ያለነው ህይወት የሚያፈራው ፍሬ ምንድነው አንድ ሁለት ሜጀር ሐሳቦች ተናግሬ ጨርሳለሁ በህይወታችን እንድታስቡ ፈልጋለሁ እኔ እንዳስ ለራሴ አስባለሁ እነቴ እኔ ብላችሁ ይሄንን ነገር እግዚአብሔር አስተምሮኛል ቤተክርስቲያን ውስጥ ማገልግያለሁ በጣም ራሴም ቻሌንጅ ሆነበታለሁ በጌታ ቤት ከኔ ከህፃንነቴ ነው ያደኩት በሰንደይ ስኩል እየተማርኩ ነው ያደኩት አያቶቼ ናቸው መጀመሪያ በጌታ የሆኑት ወላጆቼ በጌታ ናቸው በእነዚህ ዘመናት ሁሉ ሁል ጊዜ በህይወቴ ይሄንን የእግዚአብሔርን ቃል የሚለውን ቻሌንጅድ ሆናለሁ ሪሊ እግዚአብሔር በኔ ላይ ኢንቨስት እንዳደረገው እንደኖርኩበት እንደተማርኩት ከሰንደይ ስኩል ጀምሮ እንደተማረ ሰው ነው ወይ ፍሬ አስተሳሰቤ የሚያፈራው ፍሬ ይሄንን ነው ወይ ልቤ ውስጥ ያለው ሐሳብ ይሄ ነው ወይ ለሌሎች የምቆረሰው በዚህ መልኩ ነው ወይ እንደ እግዚአብሔር ቃል እንደሚለኝ ነው ወይ ብዬ ጠይቃለሁ ለራሴ ምክንያቱም በተለይ በዚህ ዘመን አንዳንድ ጊዜ ሪሊ የእግዚአብሔርን ቃል የሰማና የኖረ ሰው ፍሬ ነው ወይ ምናየው ብለን ራሳችንን መቼም አንጠፋም እዛው ውስጥ ግን ብዙ ምናያቸው ጥያቄ የሚፈጥሩብን ዘመን ላይ ነው ያለው ከየትኛውም ጊዜ በለጠ ይሄንን ጥያቄ ቆም ብሎ እንደ እውነተኛ ደቀ መዝሙር እቺ ማህበር አይቻለው ዛጋ ቀደም አንደኛው ፒላር ዲሳይፕል ማድረግ ነው አይደል የክርስቶስ ዲሳይፕል ነን ቤተክርስቲያን ተጥራለች ኮር ሚሽኑ አርጋ ተሰራለች ግን እንደዚህ አይነት ዲሳይፕል የመሆንን የክርስቶስ ደቀ መዝሙር የመሆንን ፍሬ ግን ለምንድን ነው ማናፈራው እሱ ፍሬ ብዙ ነው ወይኛ ጋር ይኖር ይችላል ጥቂት ጥቂት እንዲበዛ ያሉ እንዲበዙ ብዙ ቅንነታችን እንዳይወሰድ ያስፈልጋል በጣም ቅንነታችን የሚያስጠልበት ዘመን ላይ ነው ያለነው ፍሬያችንን ስናስብ እንዳልኳችሁ በርካታ ናቸው ግን በሶስት አንግልኔ ሶስት አቅጣጫ ልስጣችሁ አሁን ፍሬያችንን ለእግዚአብሔር ክብር የሚሆነው ፍሬያችን ምን አይነት ነው በሶስት ግሩፕ ነው ምናየው እንዳልኳችሁ በርካታ ናቸው ኦኬ የመጀመሪያው በእኛና በእግዚአብሔር መካከል ካለን ግንኙነት አንጻር እንመልከት የኛና የእግዚአብሔር ግንኙነት መካከል እግዚአብሔር ከኛ የሚፈልገው ውጤት አይነት ነው ወይ ኦኬ የመጀመሪያው ትንሽ አብራራዋለሁ መጣለሁ ሁለተኛው በእኛና በእኛ መካከል እኛውና እኛው እርስ በርሳችን መካከል ያለ ፍሬ ሶስተኛው ራሳችን ወደ ውስጣችን ወደ የትም የማይሄድ ወደ ጎንም የማይሄድ ወደ ላይም የማይሄድ ወደ ራሴ ፍሬ አለ ወደ ራሴ። እሺ ለምሳሌ በለኝ። በመጀመሪያው ካታጎሪ በእኛና በእግዚአብሔር መካከል ካለን ግንኙነት አንጻር ለእግዚአብሔር ክብር በመኖር የሚገለጥ ፍሬ ይታይብኛል። የምኖረው ኑሮ ለእግዚአብሔር ክብር ነው፣ ክብሩ በእኔ እንዲገለጥ፣ ሰዎች እኔን ሲያዩ እግዚአብሔርን እንዲያከብሩ፣ የእናንተን መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ የተባለው ያ መልካም ስራ በእኛ አለ ወይ? ምክንያቱም መልካሙ እናንተ ናችሁ የሰራችሁት፣ ግን የሚከብረው ማን ነው? እግዚአብሔር ነው። እሺ፣ ይሄ የእናንተና የእግዚአብሔር ግንኙነት መካከል የሚፈጠር ነው። የምታደርጉት ነገር እግዚአብሔር በሕይወታችሁ እንዲከብር ከመፈለግ የተነሳ ስለምታደርጉ ፍሬ ነው እሱ። እግዚአብሔር ደስ የሚሰኝበትን መታዘዝ እታዘዘዋለሁ ወይ? ሌላኛው ፍሬ ነው። እግዚአብሔር ሲያዘኝ አዎ አሜን ለቃልህ ለሐሳብ ብዬ እታዘዛለሁ ወይ? ሌላኛው ፍሬ ነው። ለእግዚአብሔር አምላክነት ለመገዛት የጨከነ ልብ አለኝ? ለአምልኮ ራሴን ሰሚት አደርጋለሁ ወይስ? ከአንዱ የፕሮግራም ውስጥ አንድ ነው የዝማሬ አምልኮ። አምልኮ ህይወት ነው። ሆል አወር ላይፍ ኢዝ ጀስት ወርሺፕ አይደል? ግን በዝማሬ በማምለክ ይሁን ከቅዱሳን ጋር በሚሆነኝ ፌሎሺፕ ይሁን የምኖረው ኑሮ እግዚአብሔር አምላክነቱ የሚታይበት መገዛቴና ለእርሱ መለኮታዊ ፈቃድ የተሰሚት ማድረግን የሚታይ ነው ወይ? እግዚአብሔር መጥቶ ሊገርዘኝ ሲመጣ እሺ እለዋለሁ? አምሽረበት እታዘዘዋለሁ ወይ? ወይስ እግዚአብሔርን አማዋለሁ ቁጭ ብዬ? እግዚአብሔርን በድፍረት የሚናገሩ ሰዎች አሉ። እግዚአብሔርን በድፍረት እንደ ቆሎ ጓደኛ የሚያዙ ሰዎች አሉ። በጣም ከባድ የሆነ በደል ነገ ጠዋት አንደኛው የምናየው እሱን ነው። እግዚአብሔርን ልናይ የሚገባበትን እይታ። ስለዚህ እኛና እግዚአብሔር መካከል ያለ ፍሬ ይፈተሽ እያልኳችሁ ነው። እኛና እግዚአብሔር አሁን ከማንም ጋር ተያያዙ፣ የሚስት የባል ጉዳይ አይደለም። እኔና እግዚአብሔር እርስ በርሳችን እዛ የምንገጣጠምበት ሄደ መንገዳችን ላይ እንተያያለን ወይስ እየተላለፍን ነው ነው? እሺ፣ ሁለተኛው እኛና እኛ እዚሁ ወደ ጎን ማለት ነው ስንተያይ፣ እንደ ቤተ ክርስቲያን በጌታ ወንድሞች እናቶች ስንሆን ባለን የክርስቶስ ቤተሰብነት ውስጥ እየተገለጠ ያለው ፍሬ ምንድን ነው? እንጆይ እያደረግነው ነው ፍሬውን ወይስ መራራ ፍሬዎች አሉ? መፈተሽ አለበት ወገኖቼ፣ ሁላችንም። ምክንያቱም እያንዳንዳችን ጤናማ ፍሬ ስናፈራ ነው አይደለ ቤቱ አገሩ ጤናማ የሚሆነው። ፍሬው ግን የሆነ ቦታ እየመረዘ ከሆነ ከባድ ነው። እሺ፣ ቤተሰቦቻችን መካከል ባለትዳሮች፣ ልጆች ያለን፣ ወላጆች ያለን፣ ታናሽ ታላላቅ ያለን ሁሉ የሚገለጥ ፍሬ እንደ እግዚአብሔር ሕዝብ ብቻ ሳይሆን እንደ ቤተሰብ፣ እንደ እግዚአብሔር እንደ መሰረተው ቤተሰብ መካከል ያለ ፍሬያችን ምንድን ነው? ምን አይነት ፍሬ ነው እያፈራን ያለ ነው? አንዳችን ለሌላችን በማያምኑ መካከል ስንመላለስ ምን አይነት ፍሬ ነው እያፈራን ያለ ነው? እኛው የኛ ናቸው እነሱ የማያምኑ ወንድምቶቻችን የኛው ናቸው። ስፓኒሽ ምናምን ስለሆነ አይደለም፣ የሰው ዘር በሙሉ የኛው ነው። እግዚአብሔር እኛ ልኮናል። እነሱ ላይ የምናፈራው ፍሬ ምንድን ነው? ለእነሱ እየሰጠናቸው ያለው ፍሬ ምንድን ነው? ከእኛ የሚበሉት ፍሬ ምንድን ነው? ለጌታ ያለንን አገልግሎታችንን የምንገልጥበት የእሱን ህዝብ የምናገለግልበት ፍሬያችን ምንድን ነው? ባይዘው አንደኛው እንደ ፍሬ እዚህ ጋር ኢንተርፕሬት ሲደረግ ለወንጌል የምናፈራውን ፍሬ ነው የሚያነሳው። የወንጌል ፍሬያችን ነፍሳቶችን ማሰብ አለብን። እሺ፣ ሶስተኛው ወደ ራሳችን ፍሬ እኮ አለ። ወደ ራሳችን ምንድን ነው ካላችሁን፣ በክርስቶስ ካገኘነው ድነታችን የተነሳ ያለ እርካታችን ምን አይነት ነው? በክርስቶስ የዳንበት ድነት ጌታ የታደገን መታደግ ከዚህ ዓለም ቫሊዩ በልጦብን ለእርሱ ክብር እንኖራለን ወይስ ይህ ዓለም ውጦን በእርሱ ያገኘነው ህይወት ሳስቶብን ምንም እንዳልሆነ ነው የምንቆጥረው? ማ እኔ አንተ አንቺ ራሳችን እኛ ይሄ ጌታን የሚመለከተው ጉዳይ አይደለም፣ ወንድሜን የሚመለከተው ጉዳይ አይደለም፣ የራሴ ጉዳይ ነው አይደለም። ጌታን አምነን የምንከተለው ለጌታ ብለን ነው እንዴ? ለወንድሜ ለእህቴ ብዬ ነው? ለሚስቴ ለባሌ ምናምን ብለን ነው እንዴ? ለራሳችን ነው። የራሳችን ህይወት ውጤት ነው የሚታይ ነው። እርካታችን፣ የሚሰማን ደስታ፣ ሰላም ከምንም ጋር ያልተያያዘ በጌታ በመሆናችን ነው ወይ? ፍሬያችን ነው እሱ። የመንፈስ ፍሬ ገላትያ 5:22 ላይ አለ ነው ወይ? ደስታው፣ ሰላሙ፣ እረፍቱ፣ ራስን መግዛቱ በሙሉ ሰው የሱ ሁሉ ፍሬ ነው የኛው። ኦኬ እኔው ምክንያቱም የኛ ሰላም መረጋገጥ ኦፍ ኮርስ ይጠቅመናል፣ ለቤተክርስቲያን ይጠቅመናል፣ ለቤት ውስጥ ዳር ይጠቅመናል፣ ለሀገር ይጠቅመናል። ሰላማዊ መሆናችን ግን ከማንም በላይ እኛ ነን። መጀመሪያ አርፈናል ወይ? በጌታ ደስ ይለናል ወይ? በጌታ ማለት የጌታ በመሆኔ ብለን እልል እንላለን ብድግ ብለን ወይስ እባክህ እየኖርኩ ነው ምናምን ነው የምንለው? ይሄ የራሳችን ፍሬ ነው። እርዳኝ ማለት አለብን። ምክንያቱም የተማርነው ትምህርት ይህንን ነው። በጌታ ደስ ይበላችሁ ደግሜ ይላል። ስንቴ ተሰብከናል እሱ ግን ደስ ይለናል ወይ? የእውነት ነው አውቃሉ እኮ። እሺ ያለ ስጋት እንኖራለን። ለዚህ ህይወት በእግዚአብሔር መንግስት ውስጥ ገብተን ለምንኖረው ህይወታችን የምንከፍለው ዋጋ ያበሳጨናል ወይስ ያስደስተናል? በጌታ የምንከፍለው ዋጋ እንዴት ነው ስናስበው? እኔ ጌታዊ ለአንተ ብዬ ምናምን ነው የምንለው? ወይም ለቤተ ክርስቲያን ለመሪዎች እኔ ለእናንተ ብዬ እኮ ተሰቃየው ነው የምንለው? ወይስ እኔ የጌታ በመሆኔ እንዲህ ብሆን አባቶች ያለፉበት መንገድ ስለሆነ እሆናለሁ፣ ደስ ይለኛል፣ መጽሐፉ የተጻፈ ነው የምንለው? ወደ ራሳችን ስናይ በትንሣኤ ህያውነት ደስ ይለናል ወይ? ይሄ ዘላለም የሚወረሰው በዚህ ቃል እርስ በርሳችሁ ተጽናኑ የተባለው የትንሣኤውን ህይወት ስናስብ በክርስቶስ የተገኘው ህይወት ትርጉም አለው ለእኛ? እውነት ያስደስተናል? እሺ ፍሬያችን ነው። ቁስ አበድነት የማይታይበት የደስታዬና የእርካታ ምንጩ ኢየሱስ ክርስቶስ ብቻ ነው ብሎ ያረፈ ህይወት፣ በዛ ውስጥ የተገለጠ ፍሬ አለ። ይሄ ወደ ራሳችን የምንጠይቀው ነው። ራሳችንን ቁጭ ብለን ስንገመግም እንደዚህ ነኝ ብለን የምናደርገው ነው። ምን እናርግ? ምን እያልከን ነው ካላችሁኝ፣ የክርስቶስ ኢየሱስ ደቀ መዝሙር ከሆነን ፍሬያማ እንሆናለን። ግንዱ ላይ ከተጣበቅን ፍሬ ማፍራት አውቶማቲክ እንደሆነ ነው የሚነግረን። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም ብሏል 15:4 ላይ ቅድም ያየ ነው። ኢስ ደን ዲል የሚባል ነገር አለ አይደል? የተረጋገጠ እስ በቃ ቅርንጫፍ በወይኑ ግንድ ካልሆነ ፍሬ ሊያፈራ አይችልም። ስለዚህ በጌታ መጣበቃችን የጌታ መሆናችንን ከምንም በላይ ማረጋገጥ አለብን። ነኝ ወይ? አደራ እምላችሁ ወገኖቼ፣ ክርስቶስ ኢየሱስ የሰጠን ህይወት ካልገባን አስተማሪዎቻችንን አስረዱን እስቲ ይህን ነገር እንማር ማለት አለብን። በጣም አደገኛ አስፈሪ ነገር በጌታ ቤት ሆነን ያለ ጌታ መሆን ነው። ከባድ ነው። እንደሚቻል እንግዲህ ያልሰማችሁ ካለ በዚህ አጋጣሚ ስሙ። ሰዎች በጌታ ቤት ሆነው ያለ ጌታ ሊሆኑ ይችላሉ። ከባድ ነው። በግንዱ ላይ መጣበቅ የእሱ መሆናችንን ማረጋገጥ አለበት። ልባችን በጎና ቅን እንዲሆን እየጸለይን ኢንቴንሽናሊ ለቃሉ ምቹ መሆን አለብን። ኢንቴንሽናሊ ወደዚህ ስንመጣ የእግዚአብሔር ቃል ይነገራል፣ እሰማዋለሁ፣ እኖረዋለሁ ማለት አለ። ኢንቴንሽናሊ ማለት ሆን ተብሎ ማለት ነው። ይላችሁ ኢንቴንሽናል ማለት መሰላችሁ፣ ከአንድ እስከ አስር ቁጠሩ ስትባሉ አንድ ሁለት ሶስት ያሉ መቁጠር ነው ኢንቴንሽናል። አንኢንቴንሽናል ከሆናችሁ አንድ ሰባት ዘጠኝ ሶስት ሁለት ምናምን ልትሉ ትችላላችሁ። ከአንድ እስከ ዘጠኝ ተብላችሁ እዚህም እዛም ይረገጣል ማለት ነው። ኢንቴንሽናሊ ክርስትና ለመኖር መወሰን አለብን። በህይወታችን የምናፈራው ፍሬ አይነት እየተፈተሸ አይነቱም ብዛቱም ከክርስቶስ ጋር የተጣበቀ ፍሬ ነው ወይ የሚለው መፈተሽ ይገባዋል። በዚህ ሁሉ የሚረዳ የክርስቶስ ጸጋ አለ። ይሄ ወደዚህ ጸጋ ዙፋን መቅረብ ብቻ ነው። የታመነ ይህንን ሁሉ ብቃት የሚሰጥ አባቱ፣ ቅድም እንዳልኳችሁ አባቱ ግንዱ ሬዲ ናቸው። ለእኛ የሚያስፈልጉትን እንደ ቅርንጫፍ ፍሬያማ እንድንሆን ሊያደርግ የሚችል ጌታ ይባርካችሁ። ወንድሜ ጥሜ ይመጣና እንጸልይ፣ እንጨርሳለን።